ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ሰኞ ሰኔ 20 2014 ዓ.ም መሰናዶን ጀምሯል ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ
አሁን ባለን ሲስተም አንድ ሰው ከዩኒቨርሲቲ ገብቶ አካዳሚ ውስጥ የሚቀርበት እድል በጣም አነስተኛ በጣም ጎበዝ ሰቃይ ተማሪ ካልሆነ በስተቀር አይቀርም እንደዚህ አይነት ልምድ የለም ከዛ ተጠበበችው እድል ደግሞ አንድ ሰው ወጥቶ በተለይ ደግሞ በዚህ ዘርፍ ልስራ ብሎ ለሚያስብ ሰው ወጥቶ የትም የሚሄድበት ቦታ የለውም
የሰማችሁት ወጣት ትንሳኤ አለማየሁን ነው ባለማቀፍ የጠፈር ምርምር ፌዴሬሽን ተስፋ ከመጣለባቸው ባለም ዙሪያ ካሉ 30 ወጣቶች መካከል አንዱ ሆኖ ባለፈው ሳምንት ውስጥ ተመርጧል። ከሱ ጋር ቆይታ ይኖረናል። ስፖርትና ሌሎች ጥንቅሮችንም ይዘናል ወደ እናንተ የመጣ ነው። መሰናዶን የመራው ኤደን ገረመው፣ በምስልና ድምጽ ምህንድስናው ኤልያስ አስማረ፣ ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች እንዲሁም ደግሞ የዌብና ዘገባዎች ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ወደ መሰናዶ እንሻገራለን። ከመቀሌ ዩኒቨርሲቲ በመካኒካል ምህንድስና የተመረቀው ትንሳኤ አለማየሁ ባለፈው ሳምንት ውስጥ ባለም አቀፍ የጠፈር ምርምር ፌዴሬሽን ተስፋ ከመጣለባቸው ባለም ዙሪያ ካሉ 30 ወጣቶች መካከል አንዱ ሆኖ ተመርጧል። ትንሳኤ ባለፈው አመት በተመሳሳይ ወቅት የስፔስ ጄኔሬሽን አድቫይዘሪ ካውንስል የአፍሪካ አስተባባሪ ሆኖ በመመረጥ እያገለገለም ይገኛል። ከትንሳኤ አለማየሁ ጋር ቆይታ አድርጌ ነበር። ቆይታችን ትንሳኤ ራሱን ከመያስተዋውቅበት እየሰራ ያለውን ነገር ከመያስተዋውቅበት ይጀምራል። አብራችሁን
ሁኑ። ስሜ ትንሳኤ አለማየሁ ይባላል። በመካኒካል ምህንድስና ከተመረቅኩበት ጊዜ ሆኖኛል። ከዛ በተረፈ ግን ለስፔስ ጄኔሬሽን አድቫይዘሪ ካውንስል የአፍሪካ ሪጅናል ኮኦርዲኔተር እየሰራሁኝ ነው። ከዛ በተጨማሪ ለተወሰነ ወራት በኢንተርናሽናል ስፔስ ዩኒቨርሲቲ ለሚያዘጋጀው የስፔስ ስተዲስ ፕሮግራም ለሚባለው የሶስት ወር መርሃ ግብራቸው ሎጂስቲክ አሳስታንት እየሰራሁኝ እንግዲህ ፖርቹጋል ልዝበን እገኛለሁ።
እንግዲህ አሁን ደግሞ የዓለም አቀፍ የአስትሮኖቲካል ፌዴሬሽን ከ30 እየበቁ ካሉ የህዋ መሪዎች መካከል በ22 መርጠዋል። በቅድሚያ እንኳን ደስ አለህ። ይሄ ማለት ምን ማለት ነው?
ያው አንድ ሰው እንዲያቅም ፈልገው ነገር ምንድን ነው? እንደው ስሙም ራሱን የሚለው ኢመርጂንግ ስፔስ ሊደር ስለሆነ ያው ተስፋ የተጣለባቸው እንደማለት ስለሆነ ገና ነን አልደረስም በጣም ብዙ የሚቀረን ነገር አለ ግን ጥሩ መስመር ላይ ናችሁ እንደማለት ብዬ ነው የተረዳሁት። መቼስ ያው ይታወቃል በጣም እያደገ ያለ ዘርፍ ነው። በጣም ከተለያዩ ሀገራት ከተለያየ ዘርፍ ያሉ ሰዎችን አካቶ እያንቀሳቀሰ ያለ ነው። አንቺ ከአንቺም ጋር መራጎር ሰርተሽበት ነበረ ያለፈው አመት ወደዚህ ወር አካባቢ ይመስለኛል። እንዲሁም አንድ ወር በፊት እንደዚህ የአፍሪካ ከ30 አመት በታቸውን ስፔስ ኢንዱስትሪ ሰዎች የሚል እድሉን አግኝቼ ነበረ 10 ሰዎች ውስጥ ለመካተል። ዘንድሮ ደግሞ እንግዲህ ያው አለም አቀፍ የሆነውን እውቅና ሰጥተውኛል ማለት ነው። ያው በመሰረቱ ይሄ እድሉ ምንድን ነው የሚሰጠን? አሁን መስከረም አጋማሽ አካባቢ ፓሪስ የሚዘጋጅ አንድ ኮንፈረንስ አለ። እኔ የምሰራበት ድርጅት እና እንደገና ደግሞ የፌዴሬሽኑ የሚያዘጋጃቸው ኮንፈረንሶች አሉ ጎን ለጎን። እነዛን ትይዩ ነው እንድንሳተፍ የተጋበዝ ነው። በዛ ኮንፈረንስ ላይ እስካሁን ለምሳሌ 2 ፔፐሮች አሉ የማቀርባቸው ሪሰርች ፔፐሮች። ያው በዛ በፕሮግራሙ ላይ ደግሞ ብዙ እድሎችን ይፈጥርልናል። እኛ አንድ ላይ ተሰባስበን ልምድ የምንለዋወጥበት መድረክ ነው ማለት ነው። ለኛ
በጣም ብዙ እንቅስቃሴዎች እያደረክ ነበረ ኢትዮጵያም ውስጥ በዚህ በህዋው ዘርፍ እንደውም ወጣቶች እንዲሳተፉበት ለማድረግ መነቃቃትም የከፈጠሩ ሰዎች መካከል አንዱ ነህ። አሁን ላይ ያለው እንቅስቃሴያችሁ ያለው ነገር ምን ይመስላል?
አሁን ያለኝ ኃላፊነት ያው በአህጉር ደረጃ ስለሆነ እውነት ለመናገር ከዚህ ፊት እንደነበረው አጠንክሬ በኢትዮጵያ ውስጥ ያለው ነገር ያው ለመያዝ ኃላፊነቱም አይፈቅድልኝም። ነገር ግን ያው በኢትዮጵያ ስፔስ ሳይንስ ሶሳይቲ በኩል አሁን ያለው አመራር በጣም ጠንካራም ስለሆነ ባለው አቅም በተለያየ ጊዜያት የተለያዩ ዩኒቨርሲቲዎች በአዲስ አበባም ሳይወሰን ለወራም ለማም ይሄዱ አንዳንድ ያለው የጸጥታ ሁኔታ እንዳለ ሆኖ ግን ያው ብቻ በተሻለ መጠን ወጣ እያሉ ሃይስኩል ተማሪዎችንም ዩኒቨርሲቲም ላይ የተለያየ መርሃ ግብራትን እያዘጋጁ ዝግጅቶችን ያካሄዳሉ፣ ሰዎችን ያስተምራሉ። ከዛ በተጨማሪ ደግሞ በቅርቡ እንግዲህ ተስፋ አደርጋለሁኝ ከአንድ ወር እንደዚህ በኋላ እንግዲህ እግዚአብሔር ጋር እኔ የምሰራበት ድርጅት የኢትዮጵያ ስፔስ ሳይንስ ሶሳይቲ እና አንድ ደግሞ አሜሪካ የሚገኝ አንድ ሌላ ትልቅ የስፔስ ካምፓኒ አንድ ላይ በትብብር የምንሰራው ነገር አለ፣ እንጥራለን ብለን ያሰብነው ነገር አለ። ያው ሁኔታዎች ፈቅደው ጊዜው ሲደርስ ግልጽ እናወጣለን። ከዛ በተረፈ አንዴ ተሰርቶ የሚያልቅ አይደለም፣ ትውልድ መቅረጽ የመኮትኮት ነገር ስለሆነ ከስር የመጣውን ሁሉ ማብቃት ነው። ስለዚህ አንድ አመት ላይ አንድ ሮቤል ነበር የነበረን። አሁን በኬሱን አይተው ደግሞ ራሳቸው መነሳሳት ፈጥሮባቸው ብዙ ልጆችን አግኝተናል። እኛ እንኳ የምናውቃቸው በጣም ብዙ ልጆች አሉ።
እንደ አፍሪካ በአህጉር ደረጃ ደግሞ የተለያዩ እንቅስቃሴዎች እያደረክ እንደሆነ ጠቅሰሃል እና እስቲ ጥቂቶቹን ነገሮች ንገሩኝ።
ያው አንዳንዶቹ ነገሮች የማስተባበር እና በዋነኝነት ለምሳሌ በአህጉር ደረጃ የምናዘጋጃቸው ሪጅናል ወርክሾፖች አሉ። እነሱን በተሰለጠ መንገድ እንዲሄዱ ማድረግ ተቀዳሚ ስራችን ብለን የምንሰራው ነው። ዲሴምበር ላይ ያለፈው አመት በፈረንጆች አቆጣጠር ሳውት አፍሪካ ላይ በተሳካ ሁኔታ በጣም ትልቅ ወርክሾፕ አካሂደን ነበረ። ከሌላ የስፖን ሳተላይት ሲምፖዚየም ከሚባል ኮንፈረንስ ጋር አንድ ላይ ያይዘን ማለት ነው። ዘንድሮ ደግሞ ሞሮኮ ላይ ለኖቬምበር እየተዘጋጀን በቅርቡ እንግዲህ በ15 ቀን እንደዚህ ጊዜ ውስጥ የዴሊጌት ደግሞ እዛ ላይ መሳተፍ የሚፈልጉ ሰዎችን ለመቀበል የምልመላ ወረቀቶችን እናወጣለን። እንግዲህ እዛ ላይ ያው ብዙ ተሳትፎ እንደምናገኝ ተስፋ እናደርጋለን። ያው የኮቪዱ እንደዚህ ሁኔታ ስል አሁንም ባይታወቅም ያው እንግዲህ ጊዜ ሪፈቅድ እና ነገሮች ቢስተካከሉ ብዙ ላይ አመልካቾችን እንቀበላለን ብለን ተስፋ እናደርጋለን። ከዛ በተረፈ ግን በጣም ብዙ ሀገራት በተለያየ መንገድ ብዙ ስራዎችን እያደረጉ ነው። ከዛ መካከል ለምሳሌ ስፔስ ኔሽን አድቫይዘሪ ካውንስል አንድ የግሎባል ሳተላይት ትራኪንግ ኢኒሽቲቭ የሚባል ቡድን መስርቶ በዛ ውስጥ 10 ቡድኖችን መረጃ መቀበያ ሳህን ወይም ደግሞ መቀበያ ስቴሽን እንዲተክሉ የሚያመቻች እድል ፈጥሮ ነበረ። አጋጣሚ እኔም ያለሁበት የኛ ቡድን ከአስር ውስጥ ከተሳሳቱ 6 የሚሆኑት አፍሪካ ውስጥ ናቸው። ከዛ ውስጥ አንዷ ኢትዮጵያ ነች ላይ የኛ ቡድን እኔ ኢትዮጵያ ስፔስ ሳይንስ ሶሳይቲ ያለ የተወሰነ ልጆች ከዛ ውጭ ያሉ አንድ ላይ ሆነ የሚያቋቋመ ቡድን ነበረ። እንግዲህ የኢትዮጵያ የስፔስ ተቋም በሰጠን ፈቃድ መሰረት ያንን የሳተላይት መረጃ መቀበያ አስገብተን አሁን መረጃ እየተቀበልንበት ነው ያለ ነው። አላማው ያው ሰዎችን ማስተማር ነው። ለጊዜው እኛ ራሳችን ገና እየተለማመድ ነው እየተማርንበት ነው ያለ ነው።
በድጋሚ እንኳን ደስ አለ። ጥሩ ቆይታ፣ ጥሩ ውይይት ነው ያደረግነው። ይሄ ነገር ደግሞ ለበለጠ ትልቅ ነገር እንደሚያደርስ ተስፋና ምኞቴ ነው። መጨረሻ ላይ መጨመር የምትፈልገው ነገር ካለ?
መጀመሪያ ኮሮና ሲመጣ ከዛ ኋላ ጦርነቱ ሲጀመር እንግዲህ ይሄ ሁሉ ሲሆን እኔ ገና የአራተኛ ዓመት ሁለተኛ ሴሚስተር ተማሪ ነበርኩኝ። ጨርሰን ለኢንተርንሺፕ እንደመጣሁኝ ወደ አዲስ አበባ ሁለተኛ ዙር ተጀመረ ማለት ነው። ስለዚህ አዋሳ ዩኒቨርሲቲ ነበር የተመደብ ነው። እዛ አንድ 4 ወር ቆይተን ትምህርቱን ጨርሰን መጥተናል። ከዛ በኋላ ጨረሰን የተባለው ከትምህርት ውጪ በዛ በነበረኝ ቆይታ ብዙ ነገሮችን እንዳነጻጽር እድል ሰጥቶኝ ነበረ። ምናልባት እዛ እያለን እናማርባቸው የነበሩ ነገሮች እዚህ ስናጣቸው አለካስ እዛ የተቀናጣ ነበረ እስክንል ድረስ ማለት ነው። ብዙ ያሉ ጥሩ መልካም ነገሮች አሉ፣ ግን ከዛ በተጨማሪ ግን በቃ አሉ እንደዚህ ክበባት አሉ የሚደጋገፋል እንደዚህ ነገር አለ። ግን እንዲሁ ሳየው ግን ኢንቫይሮንመንቱን ብዙም እንደዚህ የሚጋብዝ ነገር የለም። ያለው ነገር በቃ ተማሪ ነው፣ ትምህርቱን ያጥናል፣ ተምሮ ይሂድ የሚል አይነት ድባብ ነበር ያለው። ምክንያቱም አንደኛ ነገር አሁን ባለን ሲስተም አንድ ሰው ከዩኒቨርሲቲ ገብቶ አካደሚ ውስጥ የሚቀርበት እድል በጣም አነስተኛ ነው። በጣም ጎበዝ ሰቃይ ተማሪ ካልሆነ በስተቀር አይቀጥ እንደዚህ አይነት ልምዱ የለም። ከዛ ከጠበበችው እድል ደግሞ አንድ ሰው ወጥቶ በተለይ ደግሞ በዚህ ዘርፍ ልስራ ብሎ ለሚያስብ ሰው ወጥቶ የትም የሚሄድበት ቦታ የለው። ስለዚህ አጠቃላይ እነሱ ብቻ ሳይሆን የግል ትምህርት ቤቶችም የመንግስት ትምህርት ቤቱም ቢሆን ሁሉም እንዳፈራ ፈልጋለሁ። የሚለውን ተማሪ እንዲኖር አስተማሪ መቅጠር ዋይት ቦርድ መስቀልና ማርከር መስጠት ለመምህሩ በቂ ነው ብዬ አላስብም። ወይም ደግሞ ወንበር ማስቀመጥ ብቻ አይደለም፣ ምግብ መብላት ብቻ አይደለም የሚያስፈልገው፣ ድባቡንም ትምህርት እንዲመች ማድረግ እንደዚህ ነገር ያስፈልጋልና ጠንካር ብለው ቢሰሩበት በጣም ደስ ይለኛል።
በጣም ነው የማመሰግነው ትንሳኤ። ከአሜሪካ ድምጽ ጋር ለነበረ ቆይታ መልካም ጊዜ እመኝልሃለሁ።
እናንተ አክብራችሁ ስለጋበዛችሁ እኔም በጣም እጅግ አድርጌ አመሰግናለሁ።
ፍጹም ፍስሀ አንቂ አንደበቶች በተሰኘው ወጣት አነቃቂ ንግግር አቅራቢዎችና የስብዕና ግንባታ ባለሙያዎች ውድድር ፈጣሪ ነው። የሰዎችን ሕይወት የሚቀይሩ ሀሳቦች እንዲስተናገዱበት ታልመው በተጀመረው ውድድር ላይም ወጣቶች ከራሳቸው ሕይወትና ከዙሪያቸው ካለው ነባራዊ ሁኔታ የተቀዱ አጫጭር ንግግሮችን ያሰሙበታል። ሀብታሙ ስዩም ፍጹምን አነጋግሮት ተከታዩን አሰናድቷል።
እንግዲህ ወደዚህ ዘርፍ አሁን ከተቀላቀልኩ 4 ዓመት ከግማሽ እያረኩ ነው። ወደዚህ ዘርፍ የተቀላቀልኩበት ዋና ምክንያት ራስን መረዳት፣ ራስን ማወቅ፣ ለህይወት በእጅና የሚጠቅም ነገር በፍለጋ ውስጥ ማግኘት፣ ተያይዞ ደግሞ ኃላፊነት ማብሮ ያመጣል። ያወቀው ነገር ለሰዎች ማሳወቅ እንደሚገባ ታውቃለህ። ብዙ ቦታ ያ ነገር ክፍተት ሆኖ ጎሎ ሰዎችን ደስተኛ፣ ሰላማዊ፣ የተረጋጋ ህይወት እንዳይኖሩ ሲያደርግ ስታይ፣ በተመሳሳይ ያለህን ነገር ለሰዎች ለመስጠት ትንቀሳቀስ። በዛ ውስጥ ፋሽንን የማግኘት ነገር መጣና ወደዚህ ሙያ ውስጥ ገባሁ ማለት ነው።
እንግዲህ ፍጹም፣ በቅርቡ ደግሞ መነሻ ሀሳቡ ያንተ የሆነ ለየት ያለ ውድድር እየተከናወነ ይገኛል። የውድድሩ መጠሪያ አንቂ አንደበቶች ይሰኛል። ለመጀመሪያ ጊዜ ስለ ውድድሩ የሚሰሙ አድማጮችን ታሳቢ አድርገህ የውድድሩን ይዘት ባጭሩ አጋራን። ውድድሩን ለመጀመርስ ምክንያት የሆነ ጉዳይ ምንድን ነው?
በጣም ጥሩ። እንግዲህ ውድድራችን ሰዎችን የሚያነቃቁ ንግግሮች የሚቀርቡበት እና በዛ ወጣቶች የሚወዳደሩበት ነው። እንግዲህ ባደጉት ሀገራት ላይ ሞቲቬሽናል ስፒች፣ አነቃቂ ንግግር ማድረግ የተለመደ ነገር ነው፣ እንደ ፕሮፌሽንም ተይዞ የሚሰራ ነገር ነው እና እኛ ሀገር ደግሞ ያው ኢንፋንት ስቴጅ ላይ ነው ያለው፣ ገና ድክ ድክ እያለ ነው የአነቃቂ ንግግር አድራጊዎች የስራ ኢንዱስትሪ። የእኛ አላማ ምንድን ነው? አንድ ትውልድ ላይ ለመስራት የሚያስችል አማራጭ መንገድ መፈለግ ነው። የተለመደው መንገድ ቆይቷል። ይሄ ቁጭ ብለህ እየተወያየ ሰው ለመምከር ሰው ለመንገር የምታደርገው ነገር እየቆየ መጣና አሁን ካለው ጄኔሬሽን ጋር አሁን ካለው ትውልድ ጋር የሚጣጣሙና ሁነኛ መፍትሄ ብቸኛ ላይሆን ይችላል። ስለዚህ ምንድነው አማራጭ ነገር ያስፈልጋል። ሰዎችን የምናነቃቃበት የምናስተምርበት፣ ሰዎች ለመማር ሳይሆን እንደው ለመዝናናት ውድድር ለማየት ቁጭ ብለው በዛው ከዛ ጎን ለጎን ደግሞ እየተማሩ እየተነቃቁ አዳዲስ ታሪኮችን የሚያበረታቱ የሚያጀግኑ ነገሮችን እየሰሙ ህይወታቸውን ለመለወጥ የሚያስችል ስንቅ የሚያገኙበት አዲስ ፕላትፎርም እንፍጠር ነው። እንደ አንድ አሰልጣኝ ደግሞ ስታስብ አሻራህ ማሳረፍ ትፈልጋለህ። ለምሳሌ ኢትዮጵያ ውስጥ እንዳለ አንድ ስብዕና ግንባታ ላይ እንደሚሰራ ሰው አንድ የራስን አሻራ ማሳረፍ ትፈልጋለህ። እሱን ለማሳረፍ ትውልድ የሚገነባበት የሚማርበት የሚታነጽበት አዲስ ፕላትፎርም መፍጠር፣ በተመሳሳይ ደግሞ አነቃቂ ንግግር አዲስ እንደመሆኑ የሚቃኝበት ዘ የሆነ ነገር ማስቀመጥ ፈልገናል። በምን መልኩ ነው የኢትዮጵያውያን የአነቃቂ ንግግሮች ተናጋሪዎች መንገድ ምን መምሰል አለ? ሳይንሱን ከውጭ ልንወስድ እንችላለን፣ የተለያዩ ነገሮችን ከውጭ እንወስዳለን። ግን ዘያችን፣ የምናገርበት መንገድ፣ የምናነሳቸው ምሳሌዎች፣ የምንጠቅሳቸው ታሪኮች ኢትዮጵያዊ መምሰል አለባቸው፣ ኢትዮጵያዊ መሆን አለባቸው። ለምን? ለወጣቱ ቅርብ መሆን አለባቸው። ስለዚህ ያንን ለሰዎች ቀረብ ለማድረግ ከሚያውቁት ታሪክ አንጻር፣ ከሚያውቁት ተረትና ምሳሌ፣ ከሚያውቁት የቅርብ ስኬታማ ሰው አንጻር እንዲቃኙትና እኔም እችላለሁ ብለው እንዲነሱ ለማድረግ የሚያስችል ፕላትፎርም ለመፍጠር አስበን የጀመርነው በዚህ መልኩ ይሄ ነው። ውድድሩ ምንድን ነው? ማንኛውም ሰዎችን በአዎንታዊ መንገድ በበጎ መንገድ ህይወታቸውን ለመለወጥ ብርቱ ጀግና እንዲሆኑ አሸናፊ እንዲሆኑ ለማድረግ የሚያስችል ንግግር መናገር እችላለሁ የሚል ሰው መጥቶ ያንን በውድድር መልክ የሚያቀርብበት ዳኞች አሉት፣ ተወዳዳሪዎች አሉት፣ የተለያዩ ዙሮች አሉት። በዚህ መልኩ ይሄ
እና ነጠላ ትላንት ለለቅሶ ተጠቀምነው ብለን ዛሬ ቤተክርስቲያን አልሄድም ማለት አንችልም። ምክንያቱም ስሜታችን ወጪም ሊሆን ይችላል፣ ወራጅም ሊሆን ይችላል። ግን ደግሞ የሚነሳበት ቀን አለ። ሁሌ ለማንሳት ፈቃደኛ እስከሆንን ድረስ ለለቅሶ የለበስነውን ነጠላ ልናመሰግንበት ደግሞ እንለብሰዋለን ማለት ነው።
መመዘኛችሁ ምንድን ነው? አንድ ወጣት ወይንም አንድ ተወዳዳሪ መጥቶ በእናንተ መድረክ ላይ አነቃቂ ነው ብሎ የሚያምነው ንግግር በሚያደርግ ጊዜ ጥሩ ንግግር ነው፣ መልካም መንገድን ይዘዋል እንድትሉ የሚያደርጓችሁ መመዘኛዎች ምንድን ናቸው?
በአጠቃላይ ንግግር የራሱ ሳይንስ አለ። እንደ ኮሚኒኬሽን አንድ ኮሚኒኬት የሚያደርግ ሰው፣ መልእክት የሚያስተላልፍ ሰው አነቃቂ ባይሆን እንኳን ሊያሟላ የሚገባቸው መሰረታዊ ነገሮች አሉ። የታሪኩ ፍሰት፣ የመረጠው ሀሳብ፣ ያቀረበበት መንገድ፣ ኮንፊደንሱ፣ ታይም አጠቃቀሙ፣ እዛ ውስጥ የተጠቀማቸው የታሪክ ምሳሌዎች፣ መዋደዳቸው፣ አብሮ መሄዳቸው፣ በተመሳሳይ ሁኔታ ስሜት በሚፈጥር መልኩ ማቅረቡ የሚሉት ነገሮች መሰረታዊ መለኪያዎች ናቸው። ለምሳሌ አንድ ሰው መጥቶ ታሪኩን ሲያቀርብ እኮ ታሪኩ የራሱ ታሪክ ነው፣ በጣም ጥሩ ሊሆን ይችላል። ግን ያንን በምን መልኩ አቀረበው? ሚሊዮን ኢትዮጵያውያንን፣ ብዙ ሺህ ወጣቶችን ከመቀመጫቸው አስነስቶ ህይወታቸውን ለመለወጥ ዋው፣ ለካ እንደዚህ ነው፣ ይህማ ከሆነ እንደዚህ ማድረግ አለብኝ ወደሚል ወደ ውሳኔ ደረጃ ማነቃቃት ይችላል ወይ ብለን በዛ መልኩ ለማየት እንሞክራለን። ግን ዋነኛው መለኪያ ዓለም አቀፍ የሆነ ስታንዳርድ አለ። አንድ ሰው ስፒች ሲያደርግ፣ ንግግር ሲያደርግ ሊያሟላቸው የሚገቡ ስታንዳርዶች አሉ። እነሱን እያየን ከዛ ጎን ለጎን ደግሞ ያመጡበትን መንገድ፣ ስሜታቸውን፣ የማነቃቃት አቅማቸውን እያየን በዛ እንመዝናለን። ወደ ውድድር ሲመጡ ግን መጀመሪያ የሶስት ደቂቃ ስፒች ይካሉ። ሁሉም ሰው አይደለም የሚመጣው። በመረጡት ርዕስ ላይ አነቃቂ የሚሉትን የሶስት ደቂቃ ንግግር ይልኩልናል። እሱን አዳምጠን ነው ወደ ውድድር የምናመጣቸው። ይሄ ሰውዬ ቢቀርብ የሆነ የሚሰጠው ነገር አለ፣ የሚያቀርበው ነገር አለ አምነን የመረጥናቸው እናመጣለን። የመጀመሪያ ዙር ካለፉ በኋላ ደግሞ መሰረታዊ የንግግር ክህሎት የአነቃቂ ንግግር አድራጊነት ክህሎት ስልጠና ደግሞ ይሰጣቸዋል ማለት ነው።
የውድድሩ ሀሳብ አዲስ ከመሆኑ ጋር ተያይዞ የገጠማችሁ ፈተና ይኖር ይሆን? የምትፈልጉትን ያክል ተወዳዳሪና የሀሳብ ግብዓትስ አገኝታችኋል?
እንዳልከው መጀመሪያ ላይ ትንሽ ስጋት ነበር፣ ግን እኔ ይታየኝ ነበር የውድድር ተወዳዳሪ እጥረት ያጋጥማል ብዬ አላስብም። ለምን? በስልጠናም የወጣቶቹንም ልብ ስለማይ ጥሩ መንሰራራት እያሳየ ነው ኢትዮጵያ ውስጥ። ይሄ ማነቃቃት ነገር፣ ስልጠና፣ ሞቲቬሽናል ስፒች፣ የስብዕና ግንባታ ነገሮች ጥሩ መነቃቃት ስቴጅ ላይ ነው ያሉት። እና እንደውም አሁን ይሄ አሁን ያለንበት ጊዜ ሞቲቬሽን ነው እያለ ሁላ እየተነጋገረ ነው። ግን ዞሮ ዞሮ ምናልባት ሰው ደፍሮ ላይ መጣ ይችላል ብለን እንሰጋ ነበር። ግን ምዝገባ ኦፕን ካደረግን ተከፈትን በኋላ እና አናውንስ ካደረግን በኋላ ካሰብነው በላይ በመጀመሪያ ዙር እንኳን ወደ 120 ሰዎች ናቸው የተመዘገቡ። ስለዚህ ከዛ ውስጥ ወደ 90 የሚሆኑት ይዘን ነው ውድድር የጀመረ። የተወዳዳሪ እጥረት አላጋጠመንም። እኛ ከገመትነው የተሻለ ሆኖ ነው የተጀመረው። የኮንተንቶቹንም ስናይ ልጆቹ ይዞ ሲመጡት ሀሳብንም ስንመለከት ጥሩ ነው። እንደውም አንዳንዱ ካሰብነውም ውጪ በጣም እኛንም የሚያስገርሙ የሚያስደንቁ ታሪኮች ጭምር ተወዳዳሪዎች መጥተዋል። እግዚአብሔር የተመሰገነ ይሁን። ብዙ ይሄ ነው የምንለው፣ የከበደ ነገር እስካሁን አላጋጠመንም። ግን ከዚህ ቀጥሎ ውድድሩ ሁለተኛ ዙር፣ ሶስተኛ ዙር፣ አራተኛ ዙር እንዴት እያማረና የሰውን ቀልብ እንደያዘ መቀጠል ይችላል የሚለው ላይ ፕሮሰተን እየሰራ ነው።
እኔ ሙሉ አካል እያለሁ ከዚህ አደጋ በፊት ሞዴል አድርጌ መወስዳቸው ሰዎች ነበሩ። የት ነበርሽ ንጉሴ? መጋቢ ሐዲስ እሸቱ፣ ሰዓሊ ብሩክ የሺጥላ፣ በጣም ማደንቃቸው። ምን አለበት ስብዕና ከሚጎል አካል ጎሎ ስብዕና እንደነሱ ሙሉ ቢሆን ብዬ ማመን ስለዚህ ይሄ አደጋ ሲከሰት ወዲያው አይምሮ ውስጥ የመጡት እነሱ ናቸው። በቃ እኔም ይሄ ነገር በህይወቴ ተከሰተ፣ በቃ እኔ ደግሞ በእንዲህ አይነት ሁኔታ በዊልቸር ሄጄ ስራዬን ሰርቼ ለብዙዎች አርአያ መሆን እችላለሁ ብዬ ነው የተነሳሁት።
በቅርብ ዓመታት ውስጥ የአነቃቂ ንግግሮችና የግል ክህሎት ማጎልበሻ ስልጠናዎች እየተስፋፉ እንደሆነ አንተም ቀደም ብለህ ጠቅሳል። እየተስፋፉም ነው። መስፋፋታቸውን በበጎ የሚመለከቱ የመብዛታቸውን ያክል ወደ ተጨባጭ ውጤት ያልተለወጠ ሀሳባዊነት ብቻ ሆኖ እንዳይቀሩ የሚሰጉም አልጠፉም። እንደዚህ በየመድረኩና በመሰሉ ውድድሮች ላይ የሚሰሙ መልካም ሀሳቦችን የምር ህይወት ቀያሪ መላዎች ለማድረግ የሚቻለው እንዴት ነው?
በጣም ጥሩ ጥያቄ ነው። እዚህ ጋር አሁን በደንብ ግልጽ መሆን ያለበት ነገር አለ፣ መለየት አለበት። አሁን የሞቲቬሽናል ስፒች ወይም ኢንስፓሬሽናል ስፒች አነቃቃቂ ንግግር ስንል ስራው እንደ ስሙ ማነቃቃት ብቻ ነው። ሰዎችን ካሉበት፣ ከያዛቸው፣ ተስፋ ከቆረጡበት፣ አልችልም ካሉበት፣ አይሆንልኝም ካሉበት፣ ከጭንቀት ውስጥ፣ ከሀዘን ውስጥ ማነቃቃትና ላይፍ ይሄ ብቻ አይደለም፣ ሌላ ዳይመንሽን አለ። ይህን ካረጋችሁ ከዚህ ውስጥ ማለፍ ይቻላል ብሎ ሰዎች እንዲወጡ እንዲወስኑ ማነቃቃት ነው። ከተነቃቁ በኋላ ደግሞ ረዣዥም ስልጠናዎች አሉ። የሶስት ወር፣ የወር፣ የ15 ቀን ስልጠናዎች አሉ። እነሱን ስልጠና ወስደው ህይወታቸውን ይቀይራሉ ማለት ነው። ስለዚህ አድማጮች ለይተው ማየት ያስፈልጋል። አነቃቂ ንግግር ሰዎችን መነካካት፣ መቆስቆስ፣ ለለውጥ እንዲነሳሱ እንዲጀግኑ ማነሳሳት ነው። ከዛ መዋጋት ኃላፊነት መውሰድ አለበት። መዋጋት ለማሸነፍ ረጅም ጊዜ ነው፣ የረጅም ጊዜ ፕሮሰስ ነው የሚሆነው። የሞቲቬሽኖች አላማ ግን በየጊዜው ቦታ እንዳትመለስ እያነቃቁ ደምህን እያሞቁ ወደፊት እንድትሄድ ማድረግ። ይሄን ለማስቀጠል ደግሞ የሚያስችሉ መሰረታዊ ስልጠናዎች የሚሰጡባቸው ደግሞ ስልጠናዎች አሉ። እነሱን ስልጠናዎች ስትወስድ ከሞቲቬሽን ቀጥሎ የተሻለ ስንቅ የሚሆን ነገር ታገኛለህ። ለምሳሌ ብዙ ሰው ይነቃቃል፣ ይጀምራል፣ ተመልሶ ደግሞ ይተዋል። ለምንድን ነው 20 ዓመት 15 ዓመት ሰውዬው ጋር የተቀመጠው ፕሮግራም ሰብኮንሽስ ፕሮግራም የተደረገው አብሮ የኖረ ማንነት በአምስት ደቂቃ ሞቲቬሽን አይቀኛል። ልክ ከአንገት በላይ ሕክምና ሄደህ እግሬ ልታከም እንደማትለው ሞቲቬሽንም ከአንገት በላይ በለው ከአንገት በላይ ሕክምና ነው። እዛ ጋር ያነቃቃሃል። ከዛ በታች ያለውን ለመታከም ደግሞ ቀጣይ ስራዎች ያስፈልጋሉ ማለት ነው። ከዚህ ጋር ተያይዞ አንድ ግልጽ መሆን ያለበት ለምሳሌ ሰው መጠጥ እንዲጠጣ፣ ጫት እንዲቅም፣ ሲጋራ እንዲያጨስ፣ በተለያዩ አሉታዊ የሆኑ ሱሶች እንዲያዝ በየቀኑ ማነቃቂያ ይሰራል። በአዎንታዊ መንገድ የሚደረጉት ማስታወቂያዎች እንደውም አልተሰሩም። ከዚህ አንጻር የበለጠ ሁሉም ሰው ተነቃቅቶ አባት ልጁን ማነቃቃት አለበት፣ በየጊዜው ቤተሰቡ ማነቃቃት አለበት፣ አለቃ ሰራተኞቹን ማነቃቃት ማበረታታት አለበት። ስለዚህ እንደዚህ አድርገን ነው ተበረታተን ተያይዘን ካለንበት ፈታኝ ሁኔታ አገራዊ ችግር ወጥተን የበለጸገ ሀገር ትልቅ ሀገር መገንባት የምንችለው። እንደዛ ስለሆነ ሰዎች ማየት ያለባቸው በተቃራኒ ያሉ አፍራሽ ነገሮች ምን ያህል እየተሰራባቸው ነው። ብዙ ብር ኢንቨስት ተደርጎ ጭምር ሰዎች ወደዛ እንዲገቡ በየጊዜው የመሳብ ስራዎች ስለሚሰሩ ይሄኛውን እንደ ፖዚቲቭ እንደ አዎንታዊ አድርጎ መውሰድ፣ ግን ረዥም ስራ መሰራት አለበት፣ ቀጣይ ስራ መሰራት አለበት፣ በጋራ መሰራት ያለባቸው ስራዎች አሉ የሚለው ትክክል ነው። ሁላችንም ኃላፊነት ይሆናል ማለት ነው።
እጅግ በጣም አመሰግናለሁ ፍጹም ፍስሐ። በአነቃቂ ንግግሮች አቅራቢነት እንዲሁም በግል ክህሎት አሰልጣኝነት ትታወቃለህ። በቅርቡ ስለተጀመረው አንቂ አንደበቶች ስለተሰኘ የአነቃቂ ንግግሮች ውድድር ስለነገርከን፣ ስላብራራህልን በአድማጮች ስም በእጅጉ አመስጋኝ ነኝ። መልካም ቀን ይሁንልህ።
አመሰግናለሁ። እግዜር ያክብርልኝ። ሊያግዙ የሚፈልጉ አብረው መስራት የሚፈልጉ አካላት ካሉ ክፍት ነው። ለመጨመር፣ ለማገዝ፣ ለማጠናከር ሁሌም ኮንታክት ቢያደርጉን ደስ ይለናል። አመሰግናለሁ።
የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ሬዲዮ በቴሌቪዥን መሰናዷችንን ቪኦኤ አምሃሪክ ላይ ድረ ገጽ ላይ እንዲሁም ደግሞ የቪኦኤ አምሃሪክ ፌስቡክ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ኢትዮ ሳትም ላይ እንገኛለን። በተከታይ ደግሞ የምናልፈው ወደ ስፖርት ዘገባዎች ነው። በመጨረሻው ዙር አጓጊ እየሆነ የመጣው ቤት ኪንግ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ የመጨረሻ ሳምንት ጨዋታዎች ይቀሩታል። የስፖርት ግልግል ፍርድ ቤት ካስ በፊፋና በአውሮፓ እግር ኳስ ማህበር እገዳዎች ላይ የሩሲያን ይግባኝ በሐምሌ ወር ላይ ሊሰማ ነው። ፊፋ በዓለም ዋንጫ የአንድ ቡድን ተጫዋቾችን ቁጥር ከ23 ወደ 26 አሳደገ ይለናል ኬኔዲ አባተ።
መጨረሻው ዙር አጓጊ የሆነው ቤትኪንግ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ የመጨረሻ ሳምንት ጨዋታዎች ይቀሩታል። ሊጉን በሰፊ ልዩነት ሲመራ የነበረው ቅዱስ ጊዮርጊስ ሁለት ጨዋታዎች እየቀሩት መሪነቱ ወደ 1 ነጥብ ዝቅ ያለ ሲሆን ለዋንጫው ከፋሲል ከነማ ጋር ይፎካከራል። በሊጉ 29ኛ ጨዋታውን በዛሬው ዕለት ከኢትዮጵያ ቡና ጋር ያደረገው ፋሲል ይህ ዘገባ እስከተጠናቀረበት የጨዋታው 70ኛ ደቂቃ ድረስ 2-0 በመምራት ላይ ነበር። ፋሲል ጨዋታውን የሚያሸንፍ ከሆነ ሊጉን በ2 ነጥብ መምራት ይጀምራል። አንድ ተስተካካይ ጨዋታ የሚቀረው ቅዱስ ጊዮርጊስ ደግሞ 29ኛ ጨዋታውን ከአርባ ምንጭ ከተማ ጋር በነገው ዕለት የሚያደርግ ይሆናል። በመጨረሻዎቹ 15ኛና 16ኛ ደረጃ ላይ የሚገኙት ጅማ አባ ጅፋር እና ሰበታ ከነማ ቀድመው መውረዳቸውን ያረጋገጡ ክለቦች ናቸው። በውራጅ ቀጠና ላይ የሚገኙት ድሬዳዋ ከተማና አዳማ ከተማ ነገ በሚያደርጉት ጨዋታ 31 ነጥብ ያለው አዳማ የሚያሸንፍ ከሆነ በቀጣዩ ዓመት በሊጉ መቆየቱን ያረጋግጣል። 29 ነጥቦችን የሰበሰበው ድሬዳዋ በአንጻሩ በሊጉ ለመቆየት የነገውን ጨዋታ ከማሸነፍ ባለፈ በመጨረሻው ጨዋታም ነጥብ ማግኘት ግድ ይለዋል። ዛሬ በሲዳማ ቡና 2-1 የተሸነፈው አዲስ አበባ ከተማም የመውረድ ስጋት ካለባቸው ክለቦች መካከል ሲሆን፣ ጨዋታውን ያሸነፈው ሲዳማ ሊጉን በሶስተኝነት የማጠናቀቅ እድሉን አስፍቷል። ካስ በፊፋ እና በዩኤፍኤ ገዳዎች ላይ የሩሲያን ይግባኝ በሐምሌ ወር ሊሰማ ነው። በዩክሬን ወረራ ምክንያት ክለቦቿና ብሔራዊ ቡድኖቿ ከዓለም አቀፍ ውድድሮች እንዲታገዱ በተላለፈው ውሳኔ ላይ የሩሲያ እግር ኳስ ያቀረበው ይግባኝ በሐምሌ ወር መጀመሪያ ላይ በስፖርት ግልግል ፍርድ ቤት ካስ ሊሰማ ነው። ካስ ጉዳዩን ከሳምንት በኋላ በሁለተኛ ችሎት ለመስማት እንደ ጎርጎሮሳውያኑ ለሐምሌ 5 ቀጠሮ ሰጥቷል። የሩሲያ ባለስልጣናት ሀገሪቱ በመጋቢት ወር ከፖላንድ ጋር ታደርግ ከነበረው የዓለም ዋንጫ ማጣሪያ የግማሽ ፍጻሜ ውድድር በፊፋ የተጣለባት እገዳ እንዲነሳ ለማድረግ ሞክረው የነበረ ቢሆንም ያቀረቡት ይግባኝ በካስ ውድቅ ተደርጓል። ፖላንድ የዩክሬንን ወረራ በመቃወም ከሩሲያ ጋር እንደማትጫወት ካሳወቀች በኋላ ነበር ፊፋ ሩሲያን ከማንኛውም ውድድር ያገደው። የሀገሪቱ የእግር ኳስ ብሔራዊ ቡድኖችና ክለቦች በአውሮፓ እግር ኳስ ማህበር ውድድሮችም እንዳይሳተፉ ታግደዋል። ጆኮቪች የሩሲያና የቤላሩስ ተጫዋቾች ከዊምበልደን መታገዳቸውን በመተቸት አስተያየት ሰጠ። ሰርቢያዊው የአምና የዊምበልደን ሻምፒዮን ኖቫክ ጆኮቪች ለ7ኛ ዋንጫው በለንደን ከሚያደርገው ፍልሚያ በፊት በሰጠው አስተያየት የሩሲያና የቤላሩስ ተጫዋቾች ከውድድሩ መታገዳቸውን ተቃውሟል። የዊምበልደን የሜዳ ቴኒስ ውድድር በዛሬው ዕለት የሚጀምር ሲሆን የሩሲያና የቤላሩስ ተጫዋቾች በዩክሬን ጦርነት ምክንያት በውድድሩ እንዳይሳተፉ ታግደዋል። ከውድድሩ ከታገዱት መካከል ሩሲያውያኑ የወቅቱ የዓለም ቁጥር 1 ዳንኤል ሜድቬዴቭ እና 8ኛ ደረጃ ላይ የሚገኘው አንድሬ ሩብሌቭ ይጠቀሳሉ። ውሳኔውን ዩክሬናውያን በደስታ የተቀበሉት ሲሆን የወቅቱ የዓለም ቁጥር 3 ጆኮቪች ግን ተቃውሟል። ጆኮቪች በ90ዎቹ ውስጥ በልጅነቴ በርካታ ጦርነቶችን ያየሁ እንደመሆኔ በጦርነት ውስጥ መሆን ምን አይነት ስሜት እንዳለው መግለጽ እችላለሁ ሲል ተናግሯል። በሌላ በኩል ግን የሩሲያና የቤላሩስ ቴኒስ ተጫዋቾችን ላልተወሰነ ጊዜ እንዳይወዳደሩ ማገድ ሙሉ በሙሉ እቀበላለሁ ማለት አልችልም በማለት ተቃውሞውን ገልጿል። እየሆነ ላለው ለማንኛውም ነገር እንዴት አስተዋጽኦ እንዳደረጉ አይታየኝም ያለው ጆኮቪች በመሆኑም ውሳኔው ፍትሃዊ እንደሆነ አይሰማኝም ብሏል። ፕሮፌሽናል አትሌቶች ናቸው መወዳደር ይገባቸዋል ሲልም አክሏል። የ20 ጊዜ የግራንድ ስላም ሻምፒዮን የሆነው ጆኮቪች 6 የዊምበልደን ዋንጫዎችንም ያነሳ ሲሆን የዘንድሮውን የወንዶች ነጠላ ውድድርም በድል እንደሚጨርስ ሰፊ ግምት ተሰጥቶታል። ፊፋ በዓለም ዋንጫ የአንድ ቡድን ተጫዋቾችን ቁጥር ወይም ስኳድ ከ23 ወደ 26 አሳደገ። በኳታሩ የዓለም ዋንጫ አንድን ቡድን የሚወክሉ ተጫዋቾች ቁጥር ከ23 ወደ 26 ከፍ እንዲል በፊፋ የተደረሰው ውሳኔ በኮቪድ-19 ወረርሽኝ ወቅት አሰልጣኞችንና ተጫዋቾችን የሚረዳ እንደሆነ ታምኗል። ውሳኔው በፊፋ ቢሮ የጸደቀበት ሌላው ምክንያት እንደ ጎርጎሮሳውያኑ ከህዳር 21 እስከ ታህሳስ 18 የሚቆየው ቀጣዩ የዓለም ዋንጫ ውድድር ከወትሮው በተለየ መልኩ ለመጀመሪያ ጊዜ በክረምት ወር እንዲካሄድ በመያዙ እንደሆነ ፊፋ አስታውቋል። የአውሮፓ እግር ኳስ ማህበርም ባለፈው አመት ተመሳሳይ ውሳኔ በመውሰድ የአውሮፓ ሻምፒዮና ተሳታፊ ሀገራት በቡድናቸው 3 ተጨማሪ ተጫዋቾችን እንዲያካትቱ አድርጓል። ፊፋ ለእያንዳንዱ ጨዋታ እስከ 15 ተቀያሪዎች ሊሰየሙ እንደሚችሉም ገልጿል። ይህም ማለት ሁሉም ተጫዋች በእያንዳንዱ ጨዋታ ሊሰለፍ የሚችልበት እድል አለው ማለት ነው። ለዛሬ ምረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። Yeah.
አድማጭ ተመልካቾቻችን የሰኞ ምሽት ሰኔ 20 2014 ዓ.ም የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለኑሮ በጤንነት እያላችሁ አድርሱን። ሳስተናግዳችሁ ምሽት ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነው። ደህና ደሩ።